Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ረቡዕ ጥቅምት 4 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ በትላንትናው ምሽት ወጣቶች ግጭት ውስጥ ለምን ይገባሉ ስንል ያነሳነውን ሐሳብ ቀጣይ ክፍል ይዘናል።
ከራሱ ከሌላው ወጣት ይዝም በሐሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሙ ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ነው።
የሰማችሁት የህግና ፖሊሲ ጥናት ባለሙያ የሆነውን አለማየሁ ሰይፉን ነው። ወጣቶች ወደ ግጭት እንዳይገቡ የመፍትሄ ሐሳቦች አላቸውን በምሽቱ ያጋራናል።
እና ከመላ የተባለው ገንዘብ አሟልተናል ብለውኛል። ለያሬ 2.2 ሚሊዮን ብለውኛል።
በኢንስታግራም ማህበራዊ ሚዲያ አማካኝነት ገንዘብ የሚያሰባስብ እንቧ የተሰኘ ገጽ መቅደስ ወልደ ሚካኤልን የሰማችሁት። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። በእስራኤል ሀገር የሚኖሩ የትግራይ ክልል ተወላጆች የተገዛው ያንበጣ መከላከያ ድሮን በፌደራል መንግስት ወደ ክልሉ እንዳይገባ ለሰባት ወራት ታግዷል ሲል የትግራይ ክልል ግብርና ገጠር ልማት ቢሮ ከሷል። ይህ ክልከላ የትግራይ ክልል በኢኮኖሚ ማዳከም ሴራ አካል ነው ብሏል ቢሮው። ከዚህ ጋር በተያያዘ ስሙ የተጠቀሰው የፌደራል ተቋም የመረጃ መረብ ደህንነት ኤጀንሲ ግን የደህንነት ፍተሻ መስፈርት አሟልቶ ፈቃድ የተከለከለ ድሮን እንደሌለ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ሹመት ይግዛው ለአሜሪካ ድምጽ እንዳብራሩት የድሮን ፈቃድ ጥያቄ የደረሳቸው ከትግራይ ክልል መንግስት ሳይሆን የፌደራል ተቋም ከሆነው መቀሌ ዩኒቨርሲቲ ነው። የዩጋንዳው ተቃዋሚ መሪ ድምጻዊና የምክር ቤት አባል ቦቢ ዋይን የጸጥታ ኃይሎች ጽፈት ቤቱን ወረው ሰነዶችን ይዘው ሄደዋል ሲል ተናግሯል። በዋናው ስሙ ሮበርት ኪጉላኒ ፖሊሶቹ ሌሎችን ምቃዎች ወስደዋል፣ መንግስት የማዋከብ ተግባር እየፈጸመብን ነው ብሏል። የዩጋንዳ ፕሬዚደንት ዮሪ ሙሴቬኒ ስልጣን ከያዙ 34 ዓመት ተቆጥረዋል። ረጅም ጊዜ ስልጣን ላይ በመቀመጥ ሶስተኛው የአፍሪካ መሪ ናቸው። ቦቢ ዋይን ይህ አሁን ላይ ማብቃት አለበት ብሎ እየተፎካከራቸው ነው። በዚያች ሀገር ምርጫው እንደ አውሮፓውያን አቆጣጠር በየካቲት ወር ሊካሄድ ታቅዷል። ቦቢ ዋይን በእድሜው ከሙሴቬኒ በእጅጉ ወጣት እንደመሆኑና በድምፃዊነቱም ብዙ የህዝብ ድጋፍ አለው። እናም ይሄ ገዢውን ፓርቲ እንቅልፍ ነስቶታል፣ የጸጥታ ኃይሎች ደጋፊዎቹንም ያዋክባሉ ተብሏል። ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኛነት ያጯቸው ዳኛ ኤሚ ኮኒ ባረት ዛሬም ለሶስተኛ ቀን የሹመታቸው ማጽደቂያ ችሎት በተቀመጠው የመወሰኛ ምክር ቤት ሸንጎ ፊት ቀርበዋል። ትናንት 12 ሰዓት ገደማ በፈጀው ሸንጎ ፊት የዋሉትን ያመሹት ዳኛ ኤሚ ኮኒ ባረት ሹመታቸው ቢጸድቅ በጠቅላይ ፍርድ ቤቱ ፊት በሚቀርቡ የህግ ሙግቶች ምን አይነት ብይን እንደሚሰጡ ለተነሱላቸው ብዛት ያላቸው ጥያቄዎች መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በትላንትናው ምሽት ስርጭታችን ወጣቶች ወደ ግጭት በሚያስገባቸው ምክንያቶች ዙሪያ ሐሳቦችን ለመወያየት በወጣቶች ዙሪያ የሚሰራው Youth and Children Empowerment የተሰኘ ድርጅት ኃላፊና የህግና ፖሊሲ ጥናት ባለሙያ ከሆነው አለማየሁ ሰይፉ ጋር ቆይታ አድርገን ነበር። ዛሬ ደግሞ ወጣቶችን ከግጭት ለማራቅ ሊተገበሩ ስለሚገቡ መላዎች ሐሳቦችን ያጋራናል። ከአለማየሁ ጋር ቆይታ ያደረገው ሀብታሙ ስዩም ነው።
ወጣቶች ግጭቶችን የማባባስ አቅማቸው በዚህ መልኩ ተገልጿል። ነገሮችን ለማረጋጋት፣ ሁኔታዎች ከቁጥጥር ውጪ እንዳይሆኑ ለማድረግ ያላቸው ኃይልስ እንዴት ይገለጻል?
በእውነት ወጣቶች ሊያደርጓቸው ከሚችሉ ነገሮች መካከል የመጀመሪያው የመጠየቅ ባህልን የማዳበር በመልቡናና አስተሳሰብ መገንባት አለባቸው። ይሄ the power of inquiry ነገሮች ለምን ሆኑ? አንድ ነገር ለምን በዚህ መልኩ ቀረበ? እንዴትስ እንደዚህ ሆነ የሚሉ ነገሮችን የማመዛዘን ወይም ደግሞ የመጠየቅ ብቃት ማዳበር አለባቸው። የመጀመሪያው ነገር ወጣቶች ማለት ነው። በኢትዮጵያ ውስጥ አሁን ተለያዩ ጊዜ በወጣቶች መካከል የተፈጠሩ እንግዲህ ባለፉት 10 ዓመታት እንኳን የተመለከትኩት የተፈጠሩ ግጭቶች የወጣቶች የእርስ በርስ ግጭቶች በዋናነት እንግዲህ በኢትዮጵያ ውስጥ የተፈጠረውን የፖለቲካ ምህዳር ላይ የተንተራሱ ናቸው። ለምሳሌ ከፌደራል ስርዓቱ ጋር፣ ከህገ መንግስቱ ጋር፣ ከፖለቲካ ውክልና ጋር የሚነሱ ወደ ፖለቲካ የሚሄዱ ግጭቶች ተፈጥረዋል በኢትዮጵያ ውስጥ። እጅግ በጣም የሚገርመኝ ነገር ለምሳሌ ግጭቶች ወይም ደግሞ በአንድ ሀገር ውስጥ ለምሳሌ የጥያቄዎች የህዝብ ጥያቄዎች የብሔሮች የሚሆኑ ብሔር ብሔረሰቦች የህዝቦች ጥያቄዎች በተለያዩ የዓለማችን ሀገሮች ላይ ተከስተዋል። እነዛ ጥያቄዎች ደግሞ መልስ የሚያገኙበት ጊዜ ይመጣና መልስ እንዳገኙ ደግሞ ከዛ በኋላ ወደፊት ነው ማሰብ የሚችለው ያ ትውልድ ማለት ነው። እኔ በጣም አሁን ወጣቱን በጣም ኢንኳየር ማድረግ አለበት የከማምናቸው ነገሮች መካከል ለምሳሌ በኢትዮጵያ ለምሳሌ ከዛ ትውልድ ጀምሮ የተነሱ የብሔረሰብ ጥያቄዎች ጋር በተያያዙ ህገ መንግስቱ በታወጀ ጊዜ አነሰን በዛም ህገ መንግስቱ ምላሽ ሰጥቷል በህገ መንግስቱ የሚባሉ ነገሮች እያሉ የሀገሪቱ የመንግስት አስተዳደር ወደፊት መምራትን ትቶ ወደኋላ ታሪኮችን መንቀስ የጀመረው ለምንድን ነው ብለው ኢንኳየር ማድረግ አለባቸው ለምሳሌ። እና የመጀመሪያው እንግዲህ ወጣቶች እኔ ማድረግ አለባቸው ብዬ ማስበው በእያንዳንዷ ነገር ላይ ለምን የሚል ጥያቄ በስነስርዓቱ ደግሞ በያዝ ሳይሆን የመጠየቅን ማዳበር አለባቸው። ሌላው ወጣቶች ማህበራዊ መስተጋብሮችን ከአንዱ ከሌላው ጋር ፈጥሮ የመተያየት ምንድን ነህ አንተ እንዴት ነህ አንተ የሚሉ ጥያቄዎችን ከራሱ ከሌላው ወጣት ኢቭን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሙን ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ይሄ ነው። ሌላው እንግዲህ ወጣቶች ይገባናል የሚሏቸውን በመንግስት ምላሽ ሊሰጣቸው የሚገቡ ጥያቄዎችን ሰላማዊ በሆነ መንገድ ዴሞክራሲያዊ በሆነ መንገድ መጠየቅን ደግሞ ኤክሰርሳይዝ ማድረግ አለባቸው። በሶስተኛ ደረጃ ወጣቶች በተለይ በኢትዮጵያ ባለው ነባራዊ ሁኔታ ዋናው ነገር አንዱ ሌላውን አፕሪሼት ማድረግ የማወቅ ለምሳሌ የቋንቋ ልዩነቶች ሊኖሩ ይችላሉ፣ የባህል ልዩነቶች ሊኖሩ ይችላሉ። እና ይሄ ነገር በኢትዮጵያ ብቻ እንዳልሆነ መረዳት አለባቸው። ቅድም ካልኩ ነገር ጋራ ከሰፈር ወጣ ብሎ የምንመለከት በጎረቤታችን ኬንያ ተመሳሳይ የህዝብ ስብጥር አለ። ናይጄሪያ ከ500 በላይ የተለያዩ ብሔር ብሔረሰቦች የሚባሉ ከ200 በላይ ቋንቋዎች አሉ። ወጣቶቹ ግን አሁንም ፈትነው ቁጭ ብሎ ተነጋግተው ጉዳዮቻቸውን እየፈቱ እየኖሩ ነው በጋራ ማለት ነው። ስለዚህ እዛ ውስጥ ግን ምን አለ? አፕሪሼሽን ይፈልጋል ይሄ ነገር። እገሌ ይሄ የዚህ ቋንቋ ባለቤት ነው፣ የዚህ ባህል ባለቤት ነው እና ይሄ ነገር እኔ ደግሞ ላከብርለት እንዲሁም ደግሞ ልወድለት ይገባል የሚል ነገር የእኔን ብቻ ብሎ ችክ የማለት ባህልም ማስወገድ አለባቸው። ወጣቶቹ እነዚህ ነገሮች ካደረጉ መፍትሄ ይኖራቸዋል ብዬ አስባለሁ።
እንግዲህ ወጣቶች ወደ መልካሙ መንገድ ለመመለስ ፍላጎት ቢኖራቸውም እገዛ የሚፈልጉባቸው ብዙ ጉዳዮችም ያሉ ይመስለኛል። መንግስት፣ የግል ተቋማት፣ ግብረሰናይ ድርጅቶች ለወጣቶች ጉልበት የሚሆኑ መርሃ ግብሮችን በምን መልኩ መቅረጽ ይገባቸዋል?
አመሰግናለሁ። እንግዲህ እዚህ ጋር መጀመሪያ ወጣቱ ከመንግስትና ከሌሎች የባለድርሻ አካላት ምላሽ ከመጠበቁ በፊት ወጣት ወደ ግጭት መግባት ማለት ምን ማለት ነው የምትለውን ነገር አስቀምጬልሃለሁ። አንድ ወጣት ወደ ግጭት ገባ ማለት የወጣት የማቹሬሽን ፕሮሰስ ወይም ደግሞ የእድገት ፕሮሰስ ተገታ እንደማለት ነው በሌላ አገላለጽ። እነዚህ ወጣቶች ወደ ግጭት የገቡ ወጣቶች ከጊዜ በኋላ የተጋጩበት ነገር አሁን ለምሳሌ እድሜያቸው እንዳልከው አለፍ ሲል የተጋጩበት ነገር እርባና ቢስ እንደነበረ ሲገባቸው ማህበራዊና ስነ ልቦናዊ ቀውስ ውስጥ ይገባሉ። ስለዚህ ወደ ግጭት ከመግባታቸው በፊት ኢንኳየር ማድረግ አለባቸው የምንለው ለምንድን ነው? አንድ ነገ እነሱ ላይ ራሱ የሚፈጥረው ተጽዕኖ አለ፣ ኔጋቲቭ የሆነ ተጽዕኖ አለ። አንድ በግጭት ውስጥ ያለፈ ወጣት ነገ ከነገ ወዲያ ጎልመስ ብሎ ወደ አንድ የፖለቲካ ፍራት ውስጥ እንኳን ቢገባ የወጣትነት ዘመን የግጭት ታሪኩ እየተነሳ በፓርቲ ዲሲፕሊንና በሌሎች ነገሮች እየተቀየደ አቅሙን ሳያጎለብት ወይም ደግሞ ብቁ አመራር መሆን ይችል የነበረው ወጣት በትንሹ ወጣትነት ላይ በስህተት ተገፍቶ በሰራ ስህተት ላይ እድሜ ልኩን መድረስ ከነበረበት ደረጃ ሳይደርስ ይገባል ማለት ነው። ስለዚህ የእድገት ፕሮሰስን እንደሚገታባቸው ወጣቶቹ መረዳት አለባቸው የሚጀምረው ማለት ነው። ከዛ በተረፈ እንግዲህ እኔ ለመንግስት ወይም ደግሞ ለሲቪል ተቋማት ለእንትና ብዬ የማነሳው ነገር የለም። በዋናነት ግን በኢትዮጵያ ውስጥ ለወጣቶቹ እንደ መፍትሄ መሆን ያለባቸው ነገሮች አንደኛው እንግዲህ በኢትዮጵያ ውስጥ በተለያየ ቦታ ላይ በተለያየ መስክ ውጤታማ የሆኑ የሀገራችን አንቱ የተባሉ ሰዎች አሉ። እና ወጣትነት የሥራ ዘመን ነው። ዛሬ አንቱታ ላይ የደረሱ ሰዎች አንቱታ ላይ የደረሱት ወጣትነታቸውን እንዴት አሳልፈው የሚል የህይወት ተሞክሮ ልምዶቻቸውን ያካፍሉበት የሚችሉባቸው መድረኮች ለወጣቶች በየክልሉ በየወረዳው በየዞኑ መመቻቸትና መንግስት ይህንን ዘርግቶ መተግበር አለበት ያምናለሁ። ከዚህ ጋር በተያያዘ በነገር ላይ በቅርቡ እኛ አሁን እየሰራንበት ያለነው ልንጀምረው ያሰብነው ነገር አለ። ሜሞሪያል ሌክቸር ፎር ዩዝ የሚባል ፕሮግራም እየዘረጋን ያለነው በኢትዮጵያ ውስጥ አንቱ የተባሉ ሰዎች አሉ፣ ኖሮ እየኖሩ ያሉ፣ ኖረው ደግሞ ያለፉ። የእነሱን ታሪክም እያነሳን ለወጣቱ ሌክቸር ልናደርግ የምንችልበትን መድረክ እና ትምህርት ሊወስድበት የምንችልበትን መድረክ በቅርቡ ይዘን እንቀርባለን ብለናል። ሌላው እንግዲህ በየአካባቢው መጀመሪያ እንደ አንዱ ችግር ብዬ ካነሳቸው ነገሮች መካከል የወጣቶች የአቻ ለአቻ ግንኙነት መፍጠሪያ መድረኮች መዘጋት ነው ብያለሁ። ስለዚህ አሁን በተለይ የወጣቶችና ስፖርት ሚኒስቴር ከመንግስት አንጻር እንዲሁም ደግሞ ሲቪል ሶሳይቲ የሆኑ ተቋማትና የባህልና ቱሪዝም ሚኒስቴር በጋራ ሆነው በየአካባቢው ወጣቶች ተፈጥሮ የሚያዳብሩበት የሚማማሩበት ሀሳብ የሚለዋወጡበት የሚተዋወቁበት አማተር የሆኑ ክበባትና ማህበራት እንደገና ማሲቭ በሆነ ሁኔታ በኢትዮጵያ መጀመርና መዘርጋት አለባቸው ብዬ አስባለሁ። ይሄ ከመንግስትና ከሲቪል ተቋማት የሚጠበቅ ነው። ሌላው እንግዲህ ወጣቶች ኳሊቲ የሆነ ተሳትፎ የሚያደርጉበትን መድረክ መንግስት ማመቻቸት አለበት። ተሳትፏቸው ዴሞክራሲያዊና እንዲሁም ደግሞ የተሳተፉበት ነገር ውጤታማ ኢፌክቲቭ መሆኑን በሚያረጋግጥ መልኩ መንግስት ወጣቶች እንዲሳተፉ ሁኔታዎችን ማመቻቸት አለበት ብያምናለሁኝ። እንግዲህ ከዚሁ ጋር በተያያዘ በተለይ ከዩኒቨርሲቲዎች ውስጥ እንደሚፈጠሩ ግጭቶች የጁኒየር ተማሪዎች ለምሳሌ የሲኒየሮቻቸው ታዛዦች ሆነው ግጭት ውስጥ ገብተው ከትምህርት ተባረው የእድገት ፕሮሰሳቸውን ተገጥቶ ከትምህርት ዓለም ተገለው እንደገና ወደ ቤተሰቦቻቸው ሄዶ ወደ ድህነት ኑሮ የሚቀላቀሉበትን ሁኔታ አስተውለናል። እና እነዚህን ሁኔታዎች ሊያስተምር ይችላል ብዬ ያመንኩበትን ከህይወት የተሞክሮ የተነሳ የቅርቃር የገባ ትውልድ የሚል መጽሐፍ በህትመት አብቅቻለሁ፣ ገበያ ላይ ነው ያለው። የዩኒቨርሲቲ ወጣቶች እንዴት ወደ ግጭት እንደሚገቡ እና ከግጭት ውስጥ ደግሞ ማን እንደሚያተርፍ ማን እንደሚጎዳ በተለይ አዲስ ገቢ ተማሪዎችን ሊጠቅም በሚችል ሁኔታ የተዘጋጀ ነገር አቅርቤያለሁ።
እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የህግና ፖሊሲ ጥናት ባለሙያ፣ ወጣቶችን በሚመለከቱ መርሃ ግብሮች ውስጥ በተለያዩ ኃላፊነቶች ትሰራለህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
የዕለቱን አብይ ርዕስ ነበር የሰማችሁት። ሀብታሙንና በሁለት ክፍሎች ሙያዊ ሐሳቡን ያጋራንን አለማየሁ ሰይፉን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የእንባ ቤተሰብ ከማህበራዊ ሚዲያ ገጾች አንዱ የሆነው ኢንስታግራም ላይ ከተመሰረተ አንድ አመት ተኩል አደረገ። በእነዚህ ጊዜያት ውስጥ የቡድኑ አባላት የተለያዩ ታዋቂ ግለሰቦችን በመጋበዝ አዝናኝና አስቂኝ የሆኑ ፈተናዎችን በማቅረብ እያወራረዱ ገቢ ያሰባስባሉ። ይህ ገጽ እስካሁን ድረስ ለተለያዩ ችግሮች ከ5 ሚሊዮን የኢትዮጵያ ብር በላይ ገቢ ማሰባሰቡን የገጹ መስራችና አባል ያሬድ ነጋሽ ለአሜሪካ ድምጽ ገልጿል። ኤደን ገረመው በገጹ ገቢ ከተሰበሰበላቸው ግለሰቦች መሃል አንዷ የሆነችውን የ26 ዓመት ወጣት መቅደስ ወልደ ሚካኤልና የቡድኑን መስራች ያሬድ ነጋሽ አነጋግራ ተከታዩን ዘገባ አሰናድታለች።
መቅደስ ወልደ ሚካኤል በአሁን ሰዓት የ26 ዓመት ወጣት ስትሆን የምትኖረው ከእናቷ ጋር በሚኖሩበት የኪራይ ቤት ውስጥ ነው። ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመረቃ ስራ ጀምራ እየሰራች ሳለች የዛሬ 2 ዓመት በአንድ ክፉ ቀን የመኪና አደጋ አጋጠማት። ከዛን ጊዜ ጀምሮም መቅደስ አልጋ ላይ ውላለች። ለሕክምናዋም እጅግ ብዙ ብር ስለተጠየቀች የሰዎችን እርዳታ ትሻለች። አሁን ታዲያ የእንባ ቤተሰብ በተሰኘው የማህበራዊ ድረገጽ ላይ ትልቅ ተስፋ ጥላለች።
ከመቀሌ ዩኒቨርሲቲ የኮምፒውተር ሳይንስ ተመርቄ ነበርና እንዳምስት ምናምን ስራ ሰርቻለሁ። የግል ነው። ያው አደጋው ሲደርስ ማለት አንገቴ ላይ ነው ጉዳት የደረሰው። ከዛ ያው የነርቭ ሲዝ ነው ከአንገት በታች ሻነት አይንቀሳቀስም። ያው ፍቃደኛ አልነበረም። ያው እኛም ከሱ ጋር መካሰስ ስለማንችል ተጠናዋል። በቤተሰቦች ያው ገንዘቡን በጣም በአጭር ጊዜ አዋጣ ለሕክምና የተባለውን ገንዘብ አሟልተናል ብለውኛል። ለያሬች 2.2 ሚሊዮን ብለውኛል የተዋጣው። ወደ ውጭ ብሄድ ነው የተሻለ የሚሆነው። ረጅም ጊዜ ይፈጃል። እንዴት እንደሚሆን እንግዲህ ተነጋግረን እንትን ልንል ነው።
ከተመሰረተ አንድ አመት ተኩል የሆነው የእንባ ቤተሰብ የተሰኘው ገጽ ለመቅደስ ወልደ ሚካኤል 2.2 ሚሊዮን የኢትዮጵያ ብር አሰባስቦ ለማሳከም በእንቅስቃሴ ላይ ሲሆን ከተመሰረተበት ጊዜ አንስቶም ለተለያዩ ጉዳዮች ገቢ እያሰባሰበ የሚገኘው ይሄ ቡድን እንዴት እንደተመሰረተ የቡድኑ መስራች የሆነው ያሬድ ነጋሽ እንዲህ ያስረዳል።
የእንባ ቤተሰብ እንግዲህ ተመሰረተው ፋሲካ አሁን ያለፈው ፋሲካ ሲሆን ከዚያም ያው የነበረ ላይ ለበዓል ለምን ለየት ያለ ነገር አናደርግም በሚል አይነት ተነሳተን አቅመ ደካማውን ቤተሰቦች አሉ እና አመት በዓል ምንም ለቤተሰቦቻቸው ማታዝ የማይችሉ ለእነሱ ዶሮ፣ እንቁላል፣ ዘይት፣ ሽንኩርት እናቀርብ በአለፈው አመት እናቀርብ ቤተሰብ ነበረ ምጭ ተስፋ የሚባል እነሱን ለምን እንደም እንደዛ እናደርግም ሲል በዛ ብዙዎች በሀሳብ የተስማሙና በዛ ተሳተፍን። እንግዲህ በዛ አንድ ብለን ጀመርን። እዛ ጀመረ ማለት ነው።
የእንባ ቤተሰብ አባላት የተለያዩ እንደ ጥሬ ሽንኩርት መብላት፣ መደነስ የመሳሰሉ የሚያዝናኑ ፈተናዎችንና ውርርዶችን በማህበራዊ ሚዲያ ላይ በማቅረብ እስካሁን ድረስ 5 ሚሊዮን የኢትዮጵያ ብር እንዳዋጡ የሚገልጸው ያሬድ ቡድኑ እንባ የተሰኘውን ስሙን የሚያገኘው ከነዚህ ውርርዶች ነው ይላል።
ስሙ ለየት ያለ ነው። አሁን ለየት ያለ ነው። እንዴት እንግዲህ ለየት ያለ ስም ሊመጣ የቻለው በምንልበት ጊዜ እኛ ገንዘብ ስናሰባሰብ በተለያዩ ጉዳዮች ያሰባሰባል። ከአሁን ጊዜ በዚህ አጋጣሚ ከፋሲካ እስከ አሁን ድረስ በታመሙ፣ በተቸገሩ፣ በአስገድዶ መደፈር ጥቃት ለደረሰባቸው ቤተሰቦች በሙሉ የተለያዩ የብር መጠን 5 ሚሊዮን የኢትዮጵያ ብር በተለያዩ ወገኖቻችን ይጠቀምሻል በዚህ አጭር ጊዜ እና ይህንን ገንዘብ ያሰባሰብ ነው። እንዴት ነው ልፈታ ዘና እያለን እየተዝናናን እየተጫወትን ለወገን መድረስን ነው። ሶሻል ሚዲያን ለመልካም ነገር መፈጠቀም። ለምሳሌ አንድ ሰው 3 ቃሪያ እንዲበላ ይጠየቃል። እንደ ቻሌንጅ ይደረጋል ማለት ነው። ይከተናል። አንተ 3 ቃሪያ ከበላ እኔ 20 ዶላር ተጣልናል። አንድ ሰው ተነሱ ደግሞ እኔ 20 ጨምራለሁ እንደሚልና ብሩ የብሩ መጠን እየጨመረ ይላል። ያ ሰው ቃሪያን እንዲበላ ወይ ደግሞ 5 ውሃ እንዲጠጣ 5 ብርጭቆ ውሃ እንዲጠጣ ወይ 2 እንቁላል ላዩ ላይ እንዲሰብር ወይ ሚጥሚጣ በማንሻ እንዲበላ የተለያዩ ስፖርቶች እንዲሰሩ እንዲዘርሙ እንዲገንሱ የተለያዩ ነገር ይታዘዛል። እና እነሱን እያንዳንዱን ነገር ባደረጉ ቁጥር በዚህ ኢንስታግራም ግሩፕ ላይ የሚሳተፉ ቤተሰቦች ታወጣሉ። ገሌ እንዲታረገ ይናስፈልጠጣለ፣ ገሌ እንዲታረገ ይናስፈልጠጣለ እንዳሉ እንደዚህ አይነት መንገድ ነው የምናሰባስበው። እና አንዱ ቻሌንጅ ምን ነበረ? በእጅህና በጉልበት ተንበርክከ እየዞር 10 ጊዜ እንቧ እያልክ ጩህ ተባለ። እና በቃ በጣም የሚያስቅ የሚያዝና አረባ ካልክ ተው። አንደኛው ተኝቶ ስለነበረ ተው በእንቅልፍ ልብ ላ መገዛ እንደሚመስለው አረባ ካልክ ተው እያለ እየለመናት፣ ግን እየር እንቧ እያለ ሲዞር በቃ የሚያስቅ ቻሌንጅ ነበረ። በጣም ያዝናምርም። እዛም ተለመደ ነገር ሆነና ብዙ ሰዎች ሲገቡ እንደዛ እንዲያደርጉ መጠየቅ ተጀመረ። እና በዛው እንደ ቀን ከንቧና ስላቸው እንቧና ስላቸው እንዲያይበሉ እንዲያስበል በሚል በእንደዚህ አይነት ጠበቀን ቀጠል። እንግዲህ
ያሬድ ይህ ቡድን የራሱ የሆነ ከባህልና ከማህበረሰብ ስነልቦና ጋር የማይጋጩ የመከባበር ህግ እንዳለው ገልጾ ከሃይማኖት ከፖለቲካና ጸያፍ ከሆኑ ከጾታ ንግግሮች የጸዳና ኢትዮጵያዊ ባህልንም ያገናዘበ ነው ይላል።
እንግዲህ ምንድነው ያው ኢትዮጵያዊ እንደመሆናችን መጠን ባህላችን ያለቀቀ ስነስርዓት የሌለው ነገሮችን አናስተናግድም። ማንኛውም ሰው የሚታጠቅበት ወይም የሚቀበለው ቻሌንጅ የሚያዝናና የሚያስደስት እንጂ የሰውን ማንነት ዝቅ የሚያደርግ ባህልን የለቀቀ ማንም ኢትዮጵያዊነታችንን እንደንቋሽሽ አይነት ነገሮችን አናስተናግድም። ለምሳሌ በዚህ በኳራንቲን ጊዜ የተለያዩ የውጭ ሀገር ዘፋኞች ወይም ራፐሮች ሰዎችን በማስደመጥ ምናምን አይነት ነገር ይታቅፋሉ። እኛ እንደዚህ አይነት ነገር አናደርግም፣ አንሳስብም። ኢትዮጵያዊነታችን ኢትዮጵያዊ ጨዋ ኢትዮጵያዊነታችን የጠበቀ የተከበረ አይነት ስነስርዓት በሆነ እየተዝናናን እየተደሰተ የምናሳልፈው። በዚህ ቻሌንጅ ላይ ለመሳተፍ ማንኛውም ሰው ይሳተፋል። አዲስ ገቢም ሆነ ነባርም ማንኛውም ሰው ይሳተፋል። ባይደወ በቻሌንጅ ብቻ ሳይሆን የተለያዩ ነገሮች ጨረታ ላይ ይቀርባሉ። ለምሳሌ ፍቅር እስከ መቃብር የሚለው መጽሐፍ ለጨረታ ቀርቦ $1,000 ይሽጣል እና ያ ገንዘብ ለተሰበሰበው ለተያጣ በሰዓቱ ለምናሰባቸው ሰው የሚውል ማለት ነው። አንዳንድ የኢትዮጵያ ቅርጻ ቅርሶች፣ ስዕሎች፣ ኮቶች እኛ ማቅረቢያ ረከነረከቤቶችን ይገለነው እንደዚህ አይነት ነገሮች የአበሻ ነገሮች ስዕል አለባቸው። ለበጎ ነገር ስለሆነ ስላመለበት ሁሉም መሳተፍ ስለሚፈልግ አንዳንዱ በጣም ይሳተፋል፣ አንዳንዱ ገንዘብ በመስጠት ይሳተፋል፣ አንዳንዱ ደግሞ በቃ ትርጉም ያለውን የቤት ውስጥ ያለውን ቅርጽ አጥቶ ያጫርታል እና መጽሐፎች ይጫርታሉ፣ ስዕሎች ይጫርታሉ። በእንደዛ በእንደዛ ነው እና በጥሩ ሁኔታ እየሄድን መስታል። አሁን ወደ 2700 የሚሆን እንግዲህ በእኔ ፔጅ ላይ ተከታታዮች አሉ። ምን እየገቡ የሚሳተፉ ናቸው። በአንድ ጊዜ ከ400 እስከ 1100 እስከ 1200 የሚሆን እንደ ቀኑ ይለያያል የሚሳተፋሉ። በብዛት ደረጃ እንግዲህ ወደ 2700 ደርሰናል። እንግዲህ ለሜምበር ደረጃ እንዳልኩት መዝግበን ገሌ ገሌ ከዚህ ከዚህ የሚለውን የሜምበርሽፕ ምዝገባ ስላልጀመረ ኤግዛክትሊ ያሉትን አናውቅም። ግን በተከታታይነት ወደ 2700 የሚሆኑ አባላቶች አሉ።
እንቧ ቤተሰብ በተለይም ታዋቂ ግለሰቦችን እየጋበዘ በማሳተፍ ተለቅ ያለ ገቢ የሚያሰባስብ ሲሆን እስካሁን ድረስም እነ ሃናን ታሪክ፣ ትዕግስት ግርማ፣ እጽሄ ህይወት አበበ፣ ብጻት ስዩም፣ ፋሲል ደሞዝ እና ሌሎችም አንጋፋና ዝነኛ ሰዎች በቡድኑ ላይ ለፈተናዎች በመቅረብ ትልልቅ ገንዘቦች እንዲዋጡ ማገዛቸውን ያሬድ አጫውተኛል። ሲያጠቃልልም ማህበራዊ ሚዲያው በአግባቡ ጥቅም ላይ ከዋለ ትልቅ አገልግሎት የሚሰጥ ስራ ነው ሲልም ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ዘገባችን ወደ ናይጄሪያ ይወስደናል። የናይጄሪያ መንግስት ዜጎችን በመደብደብና በማሰቃየት አወዛጋቢ የነበረውን የፖሊስ ልዩ ኃይል እንዲበተን ቢያደርግም ላለፉት 2 ሳምንት ሳርስ በመባል የሚጠራውን ይህን የፖሊስ አካል በመቃወም በመላው ናይጄሪያ የተካሄደ ያለው ሰልፍ ዛሬም ጥቃት ለደረሰባቸው ፍትህና ተመሳሳይ የፖሊስ ጥቃቶች እንዲቆሙ በመጠየቅ ቀጥሏል። ቲሞቲ ኦቢጁ ከአቡጃ ያደረሰን ዘገባ እንደሚከተለው ተጠናቅሯል። በፈረንጆቹ አቆጣጠር በ2017 ጥቅምት ወር አንዱን ምሽት በናይጄሪያ ዝርፊያን ለመከላከል በተቋቋመ ልዩ የፖሊስ ኃይል አባላትና በዜጎች መካከል አለመግባባት ሲፈጠር ካሉ ኪንግስሌ በመዝናኛ ቦታ እየተዝናና ነበር። በተፈጠረው ግርግር ኪንግስሌ ግራ እግሩን በጥይት ተመቶ በመቁሰሉ ዶክተሮች እግሩን እንዲቆረጥ አደረጉ። ኪንግስሌ ለደረሰበት አደጋ ያለምንም ካሳ በግሉ በሺዎች የሚቆጠር ዶላር አውጥቶ መታከሙንና የፖሊስ ባለስልጣናት በጊዜው የነበረውን ተኩስ ድንገተኛ አደጋ በማለታቸው ጥይቱን የተኮሰበት የፖሊስ ባልደረባ ስራውን መቀጠሉን ይናገራል።
If he could do this level of harm to me
በዚህ ደረጃ ጉዳት አድርሶብኝ ምንም ሳይደረግ ሲቀር እሱም ባልደረቦቹም ከዚህ በላይ እንዲያደርጉ ማበረታታት ነው።
ኮባኒ የተሰኘው የናይጄሪያ ታዋቂ የራፓ ቀንቃኝም ሳርስ ተብሎ የሚጠራው ልዩ የፖሊስ ኃይል የጭካኔ ሰለባ ነው። ኮባኒ በዚህ አመት ብቻ 3 ጊዜ በግፍ መታሰሩን መደብደቡንና የኃይል ጥቃት እንደደረሰበት ያስረዳል።
ሳሪክ ስኮንቹማ ኢሜልስ
መጀመሪያ ስልኬንና ኢሜልን መፈተሽ ጀመረ። ከዛ የባንክ ሂሳቤን አየና አካውንቴ ውስጥ ገንዘብ አለኝ አለ። እኔ ደግሞ አካውንቴ ውስጥ ገንዘብ ካለ ያንተ አይደለም አልኩት። እንደገና በጥፊ መታኝ።
ኮባኒ ባሁኑ ሰዓት ሳርስ የተሰኘውን የፖሊስ ልዩ አካል ለማጋለጥ የሚረዳ የደረሰበትን ጥቃት የሚገልጽ አንድ ሙዚቃ እያዘጋጀ ነው። በሳርስ የደረሰውን ጨምሮ የፖሊስ የጭካኔ ተግባራት በናይጄሪያ ለአመታት ሲብሰለሰል የቆየ ጉዳይ ነው። ከሁለት ሳምንት በፊት የጀመረው ተቃውሞ የተነሳው ግን የልዩ ፖሊስ ቡድኑ አካል የሆኑ ፖሊሶች በደረሰበት ጥቃት የሞተን ግለሰብ መኪና ይዘው ሲሄዱ የሚያሳይ ቪዲዮ ከተለቀቀ በኋላ ነው። ቪዲዮ በመላው ናይጄሪያ ነቀፌታ ከመስነሳቱ በተጨማሪ ታዋቂ ግለሰቦችና የሙዚቃ አቀንቃኞች በመላው ሀገሪቱ ያሉትን በሺዎች የሚቆጠሩ ተቃዋሚዎች ተቀላቅለው የፖሊስ አካሉን እንዲበተን ጥያቄ ሲያቀርቡ ቆይተዋል። በተለያዩ ከተሞች ለቀናት የተካሄደውን ተቃውሞ ተከትሎም የፖሊስ ባለስልጣናት ልዩ አካሉን እንዲፈርስ ውሳኔ አስተላለፉ። ውሳኔውን የናይጄሪያ አቃቤ ሕግ የሆኑት መሐመድ አደም ለህዝብ ሲያሳውቁ እንዲህ ነበር ያሉት።
It is hereby directed as follows. 1.
የህዝብን ጥያቄ ለመመለስ ከህዝብ ጋር እንደቆመ የፖሊስ አካል የሚከተለው ውሳኔ ተላልፏል። ሳርስ በመባል የሚታወቀው ዝርፊያን ለመከላከል የተቋቋመው ልዩ ኃይል ከዚህ በኋላ ተበትኗል።
ባለስልጣናቱ እንዳሉት የተበተኑት የልዩ ፖሊስ አባላት በተለያዩ የፖሊስ አካላት ውስጥ እንዲመደቡ ይደረጋል። እንደ ኮባኒ ያሉት ሰዎች ግን ይህን ውሳኔ በጥብቅ ይቃወማሉ።
ጉዳዩ እነሱን ከማስቆም ከማገድ ወይም ጨርሶ ኃይሉን ከመበተን በላይ ነው። ይሄ ከስነ ልቦናችን ጋር ይገናኛል። አስተሳሰባችን መቀየር አለበት።
ኦሳይ ኦጂጎ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድን የናይጄሪያ ተወካይ ዳይሬክተር ናቸው። እንደሳቸው አባባል የልዩ ፖሊስ ኃይሉ መበተን ሙሉ የሚሆነው ጥቃቱን የፈጸሙት አካላት ለፍትህ ሲቀርቡ ነው።
ሳርስ እንዲበተን ስንጠይቅ እያወራን ያለነው በሳርስ አባላት ስለደረሰው ጥቃት ነው። ስለዚህ ጥቃት ማድረሳቸው በፖሊስ የተረጋገጠባቸውና ዜጎች የጠቆሟቸው ፖሊሶች ለፍርድ መቅረብ አለባቸው።
የናይጄሪያ ባለስልጣናት የተበተኑትን ፖሊሶች አዲስ ምደባና የፍርዓት መሻሻል የሚከታተል በህዝብ ተወካዮች የሚመራ አማካሪ ኮሚቴ ለማዋቀር ቃል ገብተዋል። የፕሬዝዳንቱ ቢሮም በሳርስ አባላት ጥቃት ለደረሰባቸው የስነ ልቦና ክትትል እንዲደረግላቸው ቢፈቅድም ለጊዜው ግን ተቃዋሚዎች በናይጄሪያ መንገዶች ላይ ድምጻቸውን ማሰማት ቀጥለዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voa አማሃሪክ በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Not number 2, yeah. Count on me, my baby.